ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሚያዝያ 17 2014 ዓ.ም. ምሽት ዝግጅታችን ጀመረ። የዋጋ ጭማሪዎችን ለመከላከል በአንዳንድ ምርቶች ላይ የዋጋ ተመን ማውጣቱን የኦሮሚያ ክልላዊ መንግስት አስታወቀ።
ድርቁ እንደ አንድ ምክንያት ሊወሰድ ይችላል እንጂ በአብዛኛው በድርቁ የተጎዱ አካባቢዎች ላይ የሚረቡ የቀንድ ከብቶችም ሆኑ ፍየልና በጎች ለውጭ ገበያ የሚቀርቡ ናቸው። ብዙም ለሀገር ውስጥ ፍጆታ አናውላቸውም። ነገር ግን ዘንድሮ ለከብቶች መኖ ዋጋ መናር አንዱ መንስኤ ከውጭ የሚገቡ የመኖ አይነቶች ስላሉ ነው።
የኦሮሚያ ክልል የንግድ ቢሮ ኃላፊ አዋ አህመድ ነው የሰማችሁት። በዚህ ዙሪያ የተጠናቀረው ዘገባ ከዜና በኋላ ይቀርባል። በተጨማሪም ወደ ትግራይ ክልል ስለሚገቡ የእርዳታ እህሎች እንዲሁም ከሀገር ውስጥ ዜና ወጣ ብለን በዩክሬን ግጭት ዙሪያ የተጠናቀሩ ዘገባዎችንም አዘጋጅተናል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። ለስከም ሽቷራሳ ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስጥልኝ፣ እንደምን አመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። በአፍሪካ ቀንድ የተከሰተው በታሪክ ያልታየ ድርቅ ወደ 20 ሚሊዮን የሚጠጋ ህዝብ ለረሃብ እንደሚያጋልጥ የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ ብቻ በሰሜኑ ክፍል የሚካሄደው ጦርነት ታክሎበት ከ7 ሚሊዮን ህዝብ በላይ በምግብ እጥረት እየተሰቃየ መሆኑም ተገልጿል። በጦርነት በተጎዳው የትግራይ ክልል ትልቁ ሆስፒታል የመቀሌው አይደር ሬፈራል ሆስፒታል ያለው የምግብ አቅርቦት ማለቁን ተከትሎ ባለፈው ሳምንት 240 ታካሚዎችን ወደ ቤታቸው እንዲመለሱ ማድረጉን ሮይተርስ ባለስልጣናቱን ጠቅሶ ዘገበ። መቀሌ የሚገኘው አይደር ሬፈራል ሆስፒታል ህሙማኑን ወደ የቤታቸው ለመመለስ መወሰኑ የኢትዮጵያ መንግስት የሰብአዊ ረድኤት መግባት ይችል ዘንድ ተኩስ አቁም ቢያውጅም ወደ ክልሉ በቂ ምግብ እየደረሰ አለመሆኑን የሚያሳይ ነው ተብሏል። ስማቸው እንዳይገለጽ የጠየቁ አንድ የአይደር ሆስፒታል ባለስልጣን በሆስፒታሉ የቀሩት ምግብ ለራሳቸው መግዛት የሚችሉ 360 የሚሆኑ ህሙማን ብቻ መሆናቸውንና ምግብ ወይም ገንዘብ የሌላቸውን አዲስ ህሙማን እየመለስን ነው ብለዋል። ወደ የቤታቸው ከሚመለሱት መካከል ማጅራት ገትርና ቲቪ የታመሙ ህፃናት እንዲሁም የኤችአይቪ ተጠቂ የሆነ ታዳጊ ያሉበት መሆኑን ሁለት ነርሶች እንደተናገሩ ዘገባው ጠቅሷል። የኢትዮጵያ የጤና ሚኒስትር ሊያ ታደሰንና የአደጋ መከላከልና ዝግጁነት ኃላፊው ምትኩ ካሳን ምላሽ ለማግኘት እንዳልቻለ ሮይተርስ አክሏል። ሱዳን ውስጥ የሚገኙ ከ500 በላይ በጦርነት የተጎዳቸው የትግራይ ተወላጆች የሆኑ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ወደ ኢትዮጵያ ለመመለስ እንደማይፈልጉ ገለጹ። ሰላም አስከባሪዎቹ ለደህንነታችን እንፈራለን፣ ብሔርን መሰረት ያደረገው ክፍፍል እየተባባሰ ነው በማለት ሱዳን የፖለቲካ ጥገኝነት እንድትሰጣቸው መጠየቃቸውን አጃንስ ፍራንስ ፕሬስ ዘግቧል። 4000 ወታደሮች ባሉት በሱዳን አብዬ በተመደበው የመንግስታቱ ድርጅት ሰላም አስከባሪ ኃይል ውስጥ እስካለፈው አመት ድረስ የሚበዛውን ቁጥር የያዙት የኢትዮጵያ ወታደሮች ነበሩ። ሆኖም የኢትዮጵያና የሱዳን ግንኙነት የግዛት ይገባኛል ጭቅጭቅ ከተቀሰቀሰና በታላቁ ህዳሴ ግድብም ጉዳይ ሳቢያ ማሽቆልቆሉን ተከትሎ የኢትዮጵያ ሰላም አስከባሪዎች በህብረ ብሔራት ወታደሮች ተተክተዋል። አብዛኞቹ ሰላም አስከባሪዎች ወደ ኢትዮጵያ የተመለሱ ሲሆን የተወሰኑት ጥገኝነት እየጠየቁ ናቸው ሲሉ በኒውዮርክ አንድ የተባበሩት መንግስታት ድርጅት ቃል አቀባይ መናገራቸውን አጃንስ ፍራንስ ፕሬስ ጠቅሷል። ብዛት ያላቸው ሰላም አስከባሪዎች መመለስ እንደማይፈልጉ አስታውቀው ዓለም አቀፍ ጥበቃ እንዲሰጣቸው ጠይቀዋል ያሉት ቃል አቀባዩ የመንግስታቱ ድርጅትም ደህንነታቸው የሚጠበቅበት ቦታ ያስቀመጣቸው መሆኑን ገልጸዋል። ጥገኝነት የመፍቀዱ ጉዳይ ግን በመንግስታቱ ድርጅት የስደተኞች ኮሚሽን ድጋፍ የሚደረግላቸው የሱዳን ባለስልጣናት ኃላፊነት መሆኑን ቃል አቀባዩ አክለዋል። ከኢትዮጵያውያኑ የቀድሞ ሰላም አስከባሪዎች መካከል አንዱና የትግራይ ተወላጅ የሆኑት ሻለቃ ገብረ ኪዳኔ በጠቅላላው 528 የትግራይ ተወላጅ የሆኑ ሰላም አስከባሪዎች ሱዳን ውስጥ ጥገኝነት እንደጠየቁ መናገራቸውን የገለጸው AFP ያነጋገራቸው ሁለት የሻለቃው ጓዶችም ይህንኑ እንዳረጋገጡ ዘገባው አውስቷል። የኢትዮጵያን መንግስት ምላሽ አለማግኘቱንም አስታውቋል። በሱዳን ምዕራብ ዳርፉር ከረንኪክ ከተማ ውስጥ ታጣቂዎች በከፈቱት ጥቃት የሰው ህይወት መጥፋቱን ተከትሎ በብዙ 10 ሺዎች የተቆጠሩ ነዋሪዎች ቀያቸውን ጥለው ተሰደዋል። የኖርዌይ የስደተኞች እርዳታ ምክር ቤት የሱዳን ዳይሬክተር ዊል ካርተር ከተሞች አይናችን እያየ የነደዱ ማህበረሰቦች በተደጋጋሚ ጥቃት እየተፈጸመባቸው ነው ብለዋል። አያይዘውም በከተማይቱ የሚገኘው አብዛኛው ህዝብ ካሁን ቀደም በነበሩ ሁከቶች የተነሳ የተፈናቀለ እንደሆነ ነው ያስታወሱት። ሰላማዊ ነዋሪዎች ጥቃት ሳይደርስባቸው አካባቢውን ለቀው መውጣትና ሰባዊ ረድኤት መግባት እንዲችል ጠይቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በድጋሚ ተመርጠዋል። ኢማኑኤል ማክሮን ትናንት እሁድ በተካሄደው አገር አቀፍ ሁለተኛ ዙር ምርጫ ተፎካካሪያቸውን ቀኝ አክራሪቱን ማሪን ለፔንን አሸንፈዋቸዋል። ማክሮን 58.5 ከመቶን ድምጽ ሲያገኙ ለፔን 41.5 ከመቶ አግኝተዋል። ሁለቱ ያገኙት ድምጽ እንደ አውሮፓውያን አቆጣጠር በ2017 መጀመሪያ በተወዳደሩበት ጊዜ ካገኙት ድምጽ ጋር ሲነጻጸር በይበልጥ የተጠራረበ መሆኑ ተመልክቷል። እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት ፕሬዚደንት የነበሩት ዣክ ሺራክ የለፔንን አባት አሸንፈው ለሁለተኛ ጊዜ ከተመረጡ ወዲህ ባለፉት 20 ዓመታት ውስጥ ስልጣን ላይ ያለ ፕሬዚደንት ለሁለተኛ ጊዜ ሲመረጥ ማክሮን የመጀመሪያ ናቸው። በርካታ መራጮች እጅግ ቀኝ አክራሪ የሆኑት ለፔን እንዳያሸንፉ ብለው ድምጻቸውን እንደሰጧቸው እንደሚገነዘቡ የገለጹት ማክሮን ለፈረንሳይ ህዝብ አንድነት እሰራለሁ ሲሉ ቃል ገብተዋል።
Je pense aussi à tous nos compatriotes qui se sont abstenus.
ድምጽ ለመስጠት ያልፈልጉትን ወገኖቻችንም አስባቸዋለሁ። ዝምታቸው አንዳችንንም ለመምረጥ ፈቃደኛ አለመሆናቸውን የሚያሳይ በመሆኑ ለነሱም ምላሽ መስጠት ይኖርብናል። በመጨረሻም ማዳም ለፔንን የመረጣችሁ እንዳዘናችሁ ይገባኛል።
ማሪን ለፔን ለፕሬዝዳንትነት ተወዳድረው ሲሸነፉ ይህ ሶስተኛ ጊዜያቸው ነው። ይሁን እንጂ በአሁኑ ውድድር ተቀደሙት የተሻለ የመራጭ ድጋፍ ሊያገኙ ይችላሉ። ለፔን በኢማኑኤል ማክሮን መሸነፋቸውን በመቀበል ባሰሙት ንግግራቸው ያገኙትን ድጋፍ ከድል እንደሚቆጥሩት ነው ያመለከቱት።
Déterminés, nous le sommes plus que jamais.
ከምን ጊዜውም ይበልጥ ቁርጠኞች ሆነናል። ለፈረንሳዮች ለመቆም ያለን ፍላጎት ይበልጡን ጠንክሯል። ዛሬ ምንም ሀዘን አይሰማኝም ቂምም አልይዝም። ሺ ጊዜ ተቀብረናል ግን ጠፉ አለቀላቸው ያሉንን ሺ ጊዜ ታሪክ ምኞታቸውን ፉሽ አድርጎባቸዋል።
የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ ንጋቱ ላይ በትዊተር ገጻቸው የልብ ወዳጅ ሲሉ ለጠሯቸው ለኢማኑኤል ማክሮን የእንኳን ደስ ያለው መግለጫ አስተላልፈዋል። ሩሲያ ዩክሬንን በመውረሯ በማዕቀቦች ለመቅጣት በተደረገው ዓለም አቀፍ እንቅስቃሴ ፈረንሳይ የመሪነት ሚና የተጫወተችና ለዩክሬን የጦር መሳሪያ ድጋፍን በማድረጓ ጭምር በርካታ የአውሮፓ መሪዎች በማክሮን በድጋሚ መመረጥ ደስታቸውን እየገለጹ ናቸው። የዩናይትድ ስቴትስ ዲፕሎማቶች በዚህ ሳምንት ወደ ዩክሬን መመለስ እንደሚጀምሩ ተገልጿል። ዩናይትድ ስቴትስ ለዩክሬን ተጨማሪ ወታደራዊ እርዳታ እንደምትሰጥም ተመልክቷል። ዩናይትድ ስቴትስ ዩክሬንን መርዳቷን እንደምትቀጥልና ሌሎችንም ሀገሮች እንደሚያስተባብሩ ዛሬ ከፍተኛ የዩናይትድ ስቴትስ ባለስልጣናት ገልጸዋል። ከመከላከያ ሚኒስትር ሎይድ ኦስተን ጋር ሆነው ኪቭን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በፖላንድ ለጋዜጠኞች በሰጡት መግለጫ ሩሲያ በዩክሬን አንዳንድ አካባቢዎች የጭካኔ ጥቃቷን ለመቀጠል እየሞከረች ብትሆንም ዩክሬናውያኑ ጠንክረው እየመከቱ ናቸው ብለዋል። ይህንንም የሚያደርጉት ካለም ዙሪያ ባጠናጀንላቸው ድጋፍ እየታገዙ ነው ሲሉም አክለዋል። እርሳቸውና የመከላከያ ሚኒስትር ኦስተን ከዩክሬን ፕሬዝዳንት ዘለንስኪና ከሌሎችም ባለስልጣናት ጋር ተገናኝተው ለሶስት ሰዓት ያህል ጊዜ መወያየታቸው ተገልጿል። ይህ በዚህ እንዳለ የዓለም አቀፍ ወንጀል ፍርድ ቤት ICC ሩሲያ በዩክሬን ወረራዋ የጦር ወንጀል ፈጽማ እንደሆን በሚካሄደው የህብረ ብሔራት ምርመራ ለመጀመሪያ ጊዜ እንደሚሳተፍ ዛሬ አስታውቋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ወንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 17 2014 ዓመተ ምህረት ምሽት ዝግጅታችን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁ ያላችሁት።
መጀመሪያ አንድ ሰው የውስጥ ደም ፈሶታል ሲባል ከዚህ ከኢሶፋገስ ሊመጣ ይችላል፣ ከሆድ ሊመጣ ይችላል፣ ከትንሹ አንጀት ሊመጣ ይችላል፣ መጨረሻ ላይ ደግሞ ከትልቁ አንጀት ወይም ኮለን እየተባለ ከሚጠራው ከሱ ሊመጣ ይችላል።
ቀደም ሲል የሰማችኋቸው ዶክተር ዳንኤል ከበደ ይባላሉ። በዩናይትድ ስቴትስ ታይዳል ሄልዝ ሜዲካል የተሰኘ የሕክምና ተቋም ውስጥ ደዌ የሆድ ቃና የጉበት በሽታዎች ልዩ ሐኪምና የሕክምና ክፍሉም ተጠሪ ናቸው። የሆድ ቃ ውስጥ የደም መፍሰስን የሚያስከትል በሽታ ምንነትና ምልክቶች አስመልክቶ ከአንድ የፕሮግራሙ ተከታታይ ለቀረቡ ጥያቄዎች ከሰጡት ምላሽ የተወሰደ ነው። በሁለተኛው አጋማሽ ስርጭታችን በሐኪሞን ያማክሩ ቅንብር ይመለሳሉ። አሁን ወደ ሰዓቱ የአብይ ርዕስ ዘገባችን እንለፍ። በፋሲካና የኢድ በዓላት ጋር በተያያዙ የሚከሰቱ ተገቢ ያልሆኑ የዋጋ ጭማሪዎችን ለመከላከል በአንዳንድ ምርቶች ላይ የዋጋ ተመን እስከ ማውጣት የደረሱ እርምጃዎች እየተወሰደ መሆኑን የኦሮሚያ ክልላዊ መንግስት አስታውቋል። የዋጋ ተመኑ እንደየአካባቢዎቹ ተጨባጭ ሁኔታ የተለያየ እንደሆነም የክልሉ የንግድ ቢሮ አመልክቷል። በደቡብ ምዕራብ ሸዋ የምትገኘው የወሊሶ ከተማ ለምሳሌ 1 ኪሎ ግራም የበሬ ስጋ ከ3 120 እስከ 400 ብር እንዲሸጥ ተመን ወጥቶለታል ሲሉ የከተማዋ ንግድ ጽፈት ቤት ኃላፊ አቶ አስፋው አሉማ ለአሜሪካ ድምጽ ገለጹ ሲሆን በአንዳንድ የሀገሪቱ አካባቢዎች የተከሰተው ድርቅ የበሬ የፍየልና በበግ ዋጋ ላይ ለታየው ጭማሪ ብቸኛ ምክንያት አለመሆኑን የኦሮሚያ ንግድ ቢሮ ጠቁሟል። በዚህ ዙሪያ ያነጋገርናቸው የከተማዋ ነዋሪዎችም ትዝብታቸውን አጋርተውናል። ጻይ ዳምጠው ተጨማሪ አላት።
ባንዳንድ ምርቶች ላይ የዋጋ ተመን ይፋ ከተደረገባቸው ከተሞች አንዷ ወሊሶ ናት። በደቡብ ምዕራብ ሸዋ ዞን የምትገኘው በዚች ከተማ 1 ኪሎ ግራም ቀይ ሽንኩርት ከ35 እስከ 40 ብር እንዲሸጥ ተመን እንደወጣለት የተጠቀሱት የከተማዋ ንግድ ጽፈት ቤት ኃላፊ አቶ አስፋ ኦሉማ የስጋ ዋጋ ተመንን በተመለከተም ተከታዩም ብለዋል።
የአካባቢዎችን ተጨባጭ ሁኔታ እርድ ከሚቀርቡ ከብቶች ምን ያህል ናቸው፣ እንደገና አቅርቦትስ ምን ይመስላል፣ የገበያ ሁኔታ ጥናትም እንዴት ነው የሚል ጥናት አደረግ። ከዛ በኋላ እንደ ማንኛውም አካባቢ እንግዲህ የኛ አካባቢ ከብት በብዛት የሚገባው ኖኖ፣ ስልካምፓ፣ አመያ እና ከጉደር ነው። ከዚህ አንጻር እንግዲህ ውሳኔ መወሰን አለብን ብለን የአንድ ኪሎ ስጋ ወደ 340 ለቤት ይዞ ለሚገባ እዛው መጠቀም ለሚገባቸው ሰዎች ደግሞ የተለያየ ወጪዎች ያሉ ሆቴል ውስጥ ስለሆነ በ400 ህብረተሰቡ እንዲጠቀም ማስታወቂያ እያንዳንዱ ሆቴልና ሉካንዳ ቤቶች ለጠም፣ ከዛ ህብረተሰቡ እንዳያውቅና በዚህ ጉዳይ ጥንቃቄ እንዲያደርግና ድጋፍ እንዲያደርግልን ከተማ ውስጥ ደግሞ በሞንታርቦ ቅስቀሳ አደረግ አርብ ዕለት ማለት ነው።
አቶ አስፋው የዋጋ ተመን የወጣበትን ምክንያት አብራርተዋል።
እኛ ባጠና ነው እንግዲህ መለስተኛ ዋይፋን የሚባል ከ30 ሺህ በላይና እስከ በሬው ደግሞ ትልቅ በሬው ደግሞ 52 ሺህ አካባቢ የሚሸጡ በሬዎች አጋጥሞ ነበር። እና ያው ሬንጁ በዚህ መሃል ነው ያለው። በግና ፍየልም ደግሞ ከ3000 ጥሩ ሙቁት እስከ 7000 8000 9000 ያለ።
አቶ አለማዮ ገብረ ማርያም የወልሶ ከተማ ነዋሪ መሆናቸውን ገልጸው በምርቶቹ ላይ የተደረገውን የዋጋ ተመን በተመለከተ ትዝብታቸውን ነግሯናል።
ቁጥጥርን ያደረጉ ያለው ማዘጋጃ ቤት ወይም ንግድ ቢሮ ሽንኩርት ላይ ጥሩ ነገር አድርጓል። ከ35 ብር ጀምሮ እንዲሸጥ ነው። ቤት በተመለከተ ከተማ ቁጥጥርን ብደረግ ምንም ማዳን አልቻሉም። ነገር ግን ከመንግስት በኩል የሚቀርበው በዚህ ወር ግማሽ ላይ በየቀበሌ ከመንግስት ታድሏል። እንደገና አሁንም ከሳምንት በፊት 2 ሊትር ተኩል ታድሏል። በዚህ ህብረተሰቡ ትንሽ እንዲረጋጋ ተደርጓል።
በበዓል ሰሞን የሚከሰተውን አላስፈላጊ የዋጋ ጭማሪን ለመከላከል በሚል መንግስት በፍጆታ ምርቶች ላይ ባወጣው የዋጋ ተመን መሰረት በሌላው ከተማ አምቦ 1 ኪሎ ግራም የበሬ ስጋ ከ500 እስከ 650 እንዲሸጥ ተደርጓል። አቶ ጫላ ተለሳ በአምቦ ከተማ ውስጥ በንግድ ስራ ይተዳደራሉ። ሰሞኑን በወጣው የዋጋ ተመን ላይ ተከታዩን አስተያየት ሰጥተዋል።
በርግጥ ተመን መውጣቱ ለጊዜው ጥሩ ይመስላል። ዋናው ችግር ደግሞ ከአከፋፋይ እና ከአስመጭ ወይም ከፋብሪካ የሚሰጠው የምርት እንትን ነው የሚወስነው። የዋጋ ተመን ሲወጣ የትራንስፖርት ኮስት ትርፍን ታሳቢ ያደረገ አይደለም። ስለዚህ ጥሩ ነው ለማለትም በነጻ ገበያ መርህ ውስጥ እንደዚያስ ነገር ብዙም አይደገፍም። ግን ደግሞ አንገብጋቢ የሆነ አሁን የገበያ የዋጋ መናርን ለተወሰነ ጊዜ ቢሆን ይቆጣጠራል።
በሰሞኑ የበዓል ወቅት በተለይ በበሬ በፍየልና በበግ ዋጋ ላይ ጭማሪ እንዲታይ ያደረገው ዘንድሮ በአርብቶ አደር አካባቢዎች የተከሰተው ድርቅና የመኖ ዋጋ መናር እንደሆነ ተዘዋውረን ያነጋገርናቸው ነጋዴዎች ገልጸው ነበር። የኦሮሚያ ንግድ ቢሮ ኃላፊ ወይዘሮ ሀዋ አህመድ ድርቅ ብቸኛው የዋጋ ንረት መንስኤ አይደለም በማለት ሌሎችንም መንስኤዎች አብራርተዋል። ድርቁ እንደ አንድ ምክንያት ሊወሰድ ይችላል እንጂ በአብዛኛው በድርቁ የተጎዱ አካባቢዎች ላይ የሚረቡ የቀንድ ከብቶችም ሆኑ ፍየልና በጎች ለውጭ ገበያ የሚቀርቡ ናቸው። ብዙም ለሀገር ውስጥ ፍጆታ አናውላቸውም። ነገር ግን ዘንድሮ ለከብቶች መኖ ዋጋ መናር አንዱ መንስኤ ከውጭ የሚገቡ የመኖ አይነቶች ስላሉ ነው እና እነዚህ ተደማምረው የከብቶች ዋጋ ንሯል። ኃላፊዋ አክለው ህብረተሰቡ በበዓል ሰሞን ላላስፈላጊ የዋጋ ንረት እንዳይጋለጥ እንደ ክልል አቅርቦትና ዋጋ መቆጣጠር ላይ ትኩረት ተደርጓል ሲሉ ገልጸዋል።
ከኢንዱስትሪ ምርቶች ጋር ተያይዘው ያሉ እንደ ዱቄት፣ ስኳር፣ ዘይትና የመሳሰሉ ህዝቡ በዚህ በዓል ለዋጋ ንረት መጋለጥ የለበትም በማለት ከመደበኛው ስርጭት ውጭ ምርቱን በበቂ ሁኔታ እንዲያገኙ ተደርጓል። ለምሳሌ በክልሉ የስንዴ ዱቄት፣ ስኳር እንዲሁም ዘይት ለህብረተሰቡ እንዲደርስ ተደርጓል። አትክልትና ፍራፍሬም በብዛት ቀርቧል። ለበዓሉ ግብአት የሚሆኑ የቁም ከብቶችንም እንዲሁ በብዛት እንዲቀርብ ተደርጓል።
በዋጋ ጭማሪው እንዲሁም መንግስት አላስፈላጊ የዋጋ ጭማሪን ለመከላከል በሚል በሚወስዳቸው እርምጃዎች ላይ የምጣኔ ሀብት ባለሙያና የፌደራል መንግስት ኃላፊዎች ምላሽ የተካተቱበት ዘገባ ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ በተካሄደው ጦርነት ምክንያት ከ6000 በላይ ህጻናት ወላጅ አልባ መሆናቸውን የኢትዮጵያ ሕዝብ እንባ ጠባቂ ተቋም ያወጣው የዳሰሳ ጥናት አመለከተ። ጥናቱ አክሎ ከሁለቱ ክልሎች አስገድዶ የመድፈር ጥቃት የደረሰባቸው ሴቶች ቁጥር ከ1200 በላይ መሆናቸውን የገለጸ ሲሆን ከሁለቱ ክልሎች የወደሙ መሰረተ ልማቶችን በገንዘብ ሲሰላ ወደ 29 ቢሊዮን ብር እንደሚደርስም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምጽ ተናግረዋል። በሰሜን ኢትዮጵያ ጦርነት ምክንያት በትግራይ በአማራና በአፋር ክልል ደርሰዋል የተባሉ ጥቃቶችን በተመለከተ የተለያዩ ተቋማት በክልሎቹ በሚያደርጓቸው ጥናቶች ዙሪያ ሪፖርቶችን ሲያወጡ የቆየ ሲሆን የሚወጡት የቁጥር መረጃዎችም የተለያዩ ናቸው። የኢትዮጵያ ህዝብ እንባ ጠባቂ ተቋም ባወጣው ሪፖርት ዙሪያ ተቋሙን ያነጋገረችው አስቴር ምስጋናው ተከታዩን አሰናድታለች።
የኢትዮጵያ ህዝብ እንባ ጠባቂ ተቋም በአማራና በአፋር ክልል ባስጠናውና ሁለት ወራትን እንደፈጀበት በገለጸው የዳሰሳ ጥናት ላይ 16 ባለሙያዎች እንደተሳተፉበት ገልጿል። ባለሙያዎቹ በአራት ቡድን ተከፍለው ወደ ስፍራው በመጓዝ ተጎጂዎቹን አነጋግረው በጽሑፍ ያገኙአቸውን መረጃዎች መርምረው የወረዳና የቀበሌ አመራሮችን አነጋግረው ያገኙትን የመጀመሪያ ደረጃ ውጤት ተቋሙ ይፋ አድርጓል። የተቋሙ ዋና ባጠባቂ ዶክተር እንዳለ ኃይሌ የህዋት ታጣቂዎች ሁለቱን ክልሎች ተቆጣጥሯቸው በነበሩበት ወቅት ታጣቂዎች አድርሰዋቸዋል ያሏቸውን ጉዳቶች ዘርዝረዋል።
በዚህ ጦርነት ምክንያት በሁለቱም ክልሎች በአማራ ወደ 4587 ህጻናት፣ በአፋር ወደ 591 የሚጠጉ ህጻናት አንደኛውን ወላጃቸውን ወይ አባታቸውን ወይ እናት ያጡበት ሁኔታ ነው ያለው። በጦርነቱ ቀጥተኛ ተሳታፊ ያልሆኑ ዜጎችን በሚመለከት በአማራ ክልል ወደ 979 ዜጎች፣ በአፋር ክልል ወደ 653 በላይ የሚጠጉ ዜጎች በሞት ህይወታቸውን አጥተዋል። የንጹሃን ግድያን በሚመለከት እንግዲህ ብዙዎቹ አንተ አማራ ነህ፣ አንተ ብልጽግናን ትደግፋለህ በሚል ሁለተኛ ፍለፊት የተቃወሟቸው ሲቪሎች አሉ እና እንደነዚህ አይነት ሰዎች የተገደሉበት ሁኔታ ነው ያለው። ጾታዊ ጥቃትን በሚመለከት በአማራ ብቻ ወደ 1217 በአፋር ወደ 37 የሚጠጉ ዜጎች ጾታዊ ጥቃት ተፈጽሞባቸዋል።
በአማራና አፋር ክልሎች በትምህርት በጤናና በሌሎች መሰረተ ልማቶች ላይ ደርሷል ያሏቸውን ጉዳቶች ዶክተር እንዳለ ሲናገሩ
መሰረተ ልማት አንጻር ወይም ስራዊ ውድነትን በሚመለከት ያው በአማራ ብሔራዊ ክልላዊ መንግስት ወደ 28 ቢሊዮን የሚጠጋ እንዲሁም በአፋር ብሔራዊ ክልላዊ መንግስት ከ1.8 ቢሊዮን ብር በላይ ቁሳዊ ውድመት ደርሷል። ማህበራዊ ተቋማትን በሚመለከት መሰረታዊ ጉዳይ እዚህ ጋር መሆን ያለበት ኢንቴንሽናሊ ወይንም ሆን ተብሎ ተቋማቱ እንዲወድሙ ወይንም አገልግሎት እንዳይሰጡ ተደርገው ነው። ይሄ ጉዳይ ፋብሪካዎችንም ልዩ ልዩ ማምረቻ ተቋማትንም የሚመለከት ጉዳይ ነው።
በሁለቱ ክልሎች ከዚሁ ጦርነት ጋር ብቻ ተያይዞ ተረጂ የሆኑ ዜጎች ቁጥርም 2 ሚሊዮን እንደሚጠጋ የዳሰሳ ጥናቱ ይፋ አድርጓል ይላሉ ዋና እንባ ጠባቂው። በጥናቱ የተዳሰሰው ሌላው ርዕስ የሰብአዊ እርዳታ ተደራሽነት ሲሆን የመሰረታዊ አቅርቦት ችግር እንዲሁም ፍትሃዊ ስርጭት አለመኖሩን በዳሰሳ ጥናቱ ተረጋግጧል ተብሏል። ከመሰረታዊ አገልግሎቶች አንጻር የዳሰሳ ጥናቱ ከተካሄደባቸው ደብረሲና፣ ሸዋሮቢት፣ ኮምቦልቻና ደሴ እንደ ውሃ፣ መብራትና ባንክ አገልግሎቶች ሙሉ በሙሉ የጀመሩበት ሁኔታ መኖሩን የገለጸ ሲሆን በዋግምራ ዞን እንዲሁም በአፋር ክልል አንዳንድ አካባቢዎች ሙሉ በሙሉ ያልጀመሩ እንዳሉ ተገልጿል። ዋና እንባ ጠባቂው ዶክተር እንዳለ ኃይሌ በዳሰሳ ጥናት ውጤት ላይ የተመሰረቱ የመፍትሄ ሐሳቦችንም ለመንግስት መቅረቡን ገልጸዋል።
አንድ ፕሮጀክት ጽፈት ቤት የመልሶ ግንባታ፣ መልሶ ማቋቋም፣ ሪሃቢሊቴሽን እና አጠቃላይ የሰላም ሂደቱን የሚመለከት ሪኮንሲሊየሽን ስራ ሊሰራ የሚችል አንድ የፕሮጀክት ጽፈት ቤት ሊቋቋም የሚል እንደ ህዝብ እንባ ጠባቂ ተቋም የመፍትሄ ሐሳብ አለን። ሁለተኛ የሰብአዊ እርዳታን በሚመለከት ሁለቱም የሀብት ማሰባሰቡ ይሁን የተገኘውን ሀብት ፍትሃዊ በሆነ መንገድ ለማሰራጨት ቢቻል ሴንትራላይዝድ በሆነ መንገድ እንዲሰራ የሚል ነው። ሶስተኛ ያው መሰረታዊ አገልግሎት በተለይ ውሃ፣ መብራት፣ ባንኮች፣ የትምህርትና የጤና ተቋማት መስጠት ባልጀመሩባቸው አካባቢዎች ላይ ስራ ቢጀምሩ።
ህወሀት በተለያየ ጊዜያት በሰጣቸው መግለጫዎች ካስገድዶ መደፈርና በንጹሐን ዜጎች ላይ ሆን ብሎ ግድያ ከመፈጸም አንጻር የቀረቡትን ውንጀላዎች ማስተባበሉ ይታወሳል። አሁን በኢትዮጵያ ህዝብ እንባ ጠባቂ ተቋም ይፋ የተደረገውን የዳሰሳ ጥናት ውጤት በተመለከተ ግን እስካሁን የተሰጠ ምላሽ የለም። በሰሜን ኢትዮጵያ ጦርነት ምክንያት በትግራይ በአማራና በአፋር ክልል ቡድን ደርሷል የተባሉ ጥቃቶችን በተመለከተ የተለያዩ ተቋማት በየክልሎቹ በሚያደርጓቸው ጥናት ሪፖርቶችን ሲያወጡ የቆዩ ሲሆን የሚወጡት የቁጥር መረጃዎችም የተለያዩ ናቸው። ተቋሙ የኢትዮጵያ ሕዝብ እንባ ጠባቂ ተቋም እንደመሆኑ ትግራይ ክልልን በጥናታቸው ለመዳሰስ ለምን እንዳልሞከሩ ዶክተር እንዳለ ተጠይቀው በትግራይ ክልል ጥናት ለማድረግ ያለው የፖለቲካ ሁኔታ ህጋዊነትም ሆነ የጸጥታ ሁኔታ አልፈቀደም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ዘገባችን የትግራይ ክልልን እንመለከታለን። ባለፈው ቅዳሜ ከአፋር ክልል ሰመራ የተነሱ 74 የእርዳታ እህልና ነዳጅ የጫኑ መኪና ተሽከርካሪዎች መቀሌ መግባታቸው ተገለጸ። የትግራይ ክልልን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ጻፉት በተባለ ግልጽ ደብዳቤ የፌደራሉ መንግስት የእርዳታ መተላለፊያ መስመሮችን ደንነት ሊያስጠብቁ እንደሚገባ ያመለከቱ ሲሆን የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው ለእርዳታ መስመሮቹ የደህንነት ስጋት የህወሓት ታጣቂዎች ናቸው ብለዋል። ችግሮችን በሰላም ለመፍታት ህወሓት ዝግጁ መሆኑን የገለጹት ዶክተር ደብረጽዮን ይህ ካልሆነ ሌሎች አማራጮችን ለማየት እንደሚገደዱ አስታውቀዋል። ዶክተር ለገሰ ቱሉ ይህን በተመለከተ ለአሜሪካ ድምጽ በሰጡት አስተያየት በህወሓት የሚቀርቡት ክሶች ጦርነትን ለመቀጠል ካላቸው ፍላጎት የሚመነጭ እንደሆነ አመልክተዋል። ኬኔዲ አባተ ዝርዝራለሁ።
ባለፈው ቅዳሜ ሚያዝያ 15 ከአፋር ክልል ሰመራ ከተማ የተነሱ 74 እርዳታ የጫኑ ተሽከርካሪዎች በአባላ መንገድ በኩል ወደ ትግራይ ክልል መቀሌ ከተማ መድረሳቸውን የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለቪኦኤ አረጋግጠዋል።
በእኛም በኩል ትክክል ነው፣ ገብቷል። 74ቱም ገብቷል።
የዓለም ምግብ ፕሮግራም የኢትዮጵያ ቢሮም 74ቱ ተሽከርካሪዎች ትግራይ ክልል መግባታቸውን በትዊተር አድራሻው አስታውቋል። የትግራይ ክልልን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ጻፉት በተባለው ግልጽ ደብዳቤ የህወሓት ታጣቂዎች በአፋር ክልል አንዳንድ ስፍራዎችን የያዙት ተጋርጦብናል ያሉትን የደህንነት ስጋት ለመከላከል መሆኑን ገልጸዋል። ይሁንና የትግራይ ኃይሎችን ከኤርብቲ ባለፈ ከአፋር ክልል ተጨማሪ ስፍራዎች ለማስወጣት ቁርጠኛ መሆናቸውን ገልጸው የፌደራል መንግስትና ዓለም አቀፉ ማህበረሰብ የእርዳታ መተላለፊያ መስመሮችን ደህንነት ሊያስጠብቅ እንደሚገባ መልክተዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ገሰት ሁሉ በበኩላቸው የእርዳታ መስመሮቹ የደህንነት ስጋት የህወሓት ታጣቂዎች በአፋር ክልል መኖራቸው እንደሆነ ነው የሚገልጹት።
የእርዳታው እህል የሚተላለፍበት ኮሪደር ከግጭት ነጻ ካልሆነ የእርዳታ እህልን የጫኑ ተሽከርካሪዎች ገደባቸው መሄድ አይችሉም። ስለዚህ አሁን ከአንዳንድ ቦታዎች ለቀቅን ቢሉም እነዛን ቦታዎች ሙሉ በሙሉ አይደለም የለቀቁት። እነሱ የያዙባቸው ፖኬት ኤሪያዎች ደግሞ ያለው ሰው እርዳታን እንደዚሁ ያስፈልጋል። እና ይሄ ከዞሮ ዞሮ ግጭት ውስጥ መግባቱ አይቀርም ማለት ነው። እና ግጭት ውስጥ እንዳያስገባ የኢትዮጵያ መከላከያ ሰራዊት በዛ ቦታ የለም። ፋር ሚሊሻ ነው በአካባቢ ያለው። ስለዚህ ከፋር ሚሊሻ ጋር ሌላ ግጭት ውስጥ መግባት አይገባቸው። እና ለህዝቡ የሚያስቡ ከሆነ ህዝቡ ተርቧል፣ ህዝቡ እንትን ተብሏል የሚሉ ከሆነ ነጻ ቀጠና መኖር አለበት በዛ አካባቢ ማለት ነው።
ዶክተር ደብረጽዮን ጻፉት በተባለው ግልጽ ደብዳቤ ላይ የእርዳታ አቅርቦት ጉዳይ የኢትዮጵያ ባለስልጣናት ሲፈልጉ የሚከለክሉትና ሲፈልጉ የሚፈቅዱት የችሮታ ጉዳይ መሆን የለበትም በማለት መንግስትን ለአቅርቦቱ መስተጓጎል ተጠያቂ አድርገዋል። ዶክተር ለገሰ ቱሉ ግን ይህን ክስ አይቀበሉም።
የኢትዮጵያ መንግስት ሁሉንም አይነት ኦፕሽኖች አመቻችቷል። ለምሳሌ መከላከያ ሰራዊቱ በዛ አካባቢ ምንም አይነት ግጭት እንዳይፈጠር እያደረገ ነው። ሁለተኛ ዓለም አቀፍ ማህበረሰብን እያስተባበረ ነው። የእርዳታ እህሉን ከፍ እንዲያደርጉ በየብስም የሚሄደው በአየር ትራንስፖርትም የሚሄደው ይሄ በስፋት እንዲሄድ እየተደረገ ነው። ነገር ግን በእነሱ ወገን በኩል ልክ መንግስት ምንም ጥረት እንዳላደረገ የውሸት ፕሮፓጋንዳ እየነዙ ነው። እንዲህ አይነቶቹ ነገሮች የማያስማሙ በሆኑ እና ለህዝቡም ሊጠቅም የሚያደርጉ ስላልሆኑ ከእንዲህ አይነት ነገር መቆጠብ አለባቸው።
ከዚህ ቀደም የእርዳታ ቁሳቁሶችን ይዘው ወደ ትግራይ ክልል እንደሄዱ አልተመለሱም ከተባሉ ተሽከርካሪዎች በተጨማሪ በቅርቡ ከሄዱትም ያልተመለሱ መኖራቸውን ዶክተር ለገሰ ቱሉ ተናግረዋል።
ተሽከርካሪዎች ከዚህ በፊት ከሄዱት ውስጥ 1025ቶቹ ገና አልተመለሱም። ባለፈው ከሄዱት ወደ 36 አካባቢ ናቸው የተመለሱት። ቀሪዎቹ ገና አልመጡ። ግን የሄደው ከ50 በላይ በሙሉ መመለስ መቻል አለበት። አሁንም የሄደው 74 ነው። ይሄ ኢሚዲየትሊ መመለስ መቻል አለበት ማለት ነው። በዚህ ረገድ ያለም አቀፉ ማህበረሰብ ጫና መፍጠር አለበት ነው።
ወደ ክልሉ ገብተው ያልተመለሱ ተሽከርካሪዎችን በተመለከተ የህወሓት አመራሮች ከዚህ ቀደም በሰጧቸው የተለያዩ መግለጫዎች ተሽከርካሪዎቹ ያልተመለሱት አንድም አሽከርካሪዎቻቸው መመለስ ባለመፈለጋቸው፣ ሌላም በነዳጅ እጥረት መሆኑን ጠቁመዋል። ይሁን እንጂ ተሽከርካሪዎቹ ወደ ክልሉ ሲሄዱ ለመመለስ የሚያስችላቸውን ነዳጅ ይዘው እንደሚሄዱ የሚገልጸው የኢትዮጵያ መንግስት ይህን ማስተባበያ አይቀበልም። ችግሮችን በሰላም ለመፍታት ህወሓት ዝግጁ መሆኑን በደብዳቤያቸው የገለጹት ዶክተር ደብረጽዮን ገብረ ሚካኤል ይህ ካልሆነና በትግራይ ክልል አሉ ያሏቸው ችግሮች በሰላም ካልተፈቱ የክልሉ ህዝብ በረሃብና በመድኃኒት እጥረት ከሚያልቅ ሌሎች አማራጮችን ለማየት እንገደዳለን ሲሉ አስታውቀዋል። ዶክተር ለገሰ ቱሉ ይህን በተመለከተ በሰጡት አስተያየት መንግስት ችግሮችን በሰላም ለመፍታት የሚያስችሉ እርምጃዎችን መውሰዱንና በመውሰድ ላይ መሆኑንም ተናግረው በህወሓት የሚቀርቡ ክሶች ጦርነት ለመቀጠል ካላቸው ፍላጎት የሚመነጭ እንደሆነ አመልክተዋል።
ፍላጎታቸው ጦርነት የመቀጠል ነው። የኢትዮጵያ መንግስት ደግሞ ህዝቡ ሰላሙ ተረጋግቶለት አሁን መጪውን ክረምት ስለሆነ እርሻ ወቅት ነው። ስለዚህ ወደ ምርቱ መግባት መቻል አለበት። ሁልጊዜ ዓለም አቀፍ ተቋም ረድቶት አይችልም። ስለዚህ ለዚህ ምቹ ሁኔታ መፍጠር ነው። ስለዚህ ይሄ ሆን ተብሎ መንግስት ላይ ጫና ለመፍጠርና ይህንኑ ደግሞ ለውጭ ማህበረሰብ የማሳየትና መንግስት ላይ ተገቢ ያልሆነ ጫና ለመፍጠር የሚደረግ ያው የተለመደ የሐሰት ፕሮፓጋንዳ ነው። ይሄ ማለት ግን የተጎዳ ሰው የለም ማለት አይደለም። የተጎዳ ሰው በመኖሩም እኮ እርዳታ እየሄደ ያለው፣ ግን እርዳታውን እያስተጓጉሉ ያሉት እነሱ ናቸው።
የኢትዮጵያ መንግስትም ይሁን ህወሓት ለሰላም ዝግጁ መሆናቸውን በተደጋጋሚ ቢገልጹም አንዳቸው ሌላኛቸውን ለችግሮች ተጠያቂ ማድረጋቸውን ግን እንደቀጠሉ ነው። ምንም እንኳን የእርዳታ አቅርቦት ወደ ትግራይ ክልል በሚፈለገው ልክ እንዳይገባ እያደረገ ነው በሚል ህወሓት የኢትዮጵያ መንግስትን መክሰሱን ቢቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ባለፈው ሳምንት በሰጡት መግለጫ የእርዳታ አቅራቢዎች በቻሉት አቅም እንዲያስገቡ መፈቀዱንና በመንግስት በኩል ምቹ ሁኔታዎችን ከመፍጠር ባለፈ የማስተጓጎል እርምጃ እንደማይኖር መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ሀገር ውስጥ ዘገባዎች ወጣ ስንል ደግሞ ተከታዩ ዘገባችን ወደ ዩክሬን ይወስደናል። ትላንት ሚያዝያ 16 2014 ዓመተ ምህረት በዩክሬን ጦርነት ከተጀመረ 2 ወሩን ሲደፍን የሀገሪቱ ህዝብ አብዛኛው ከሚያከብረው የኦርቶዶክስ ክርስቲያኖች የትንሳኤ በዓል ጋር ተገጣጥሟል። ቁጥሩ እየጨመረ የመጣው ህልፈትና የአካል ጉዳት የሚዳረጉ ዜጎች ቁጥር እንዲሁም ቤተሰቦች የመኖሪያ ቀያቸውን ጥለው የመሸሻቸው ዜና በሚዘገቡባቸው በጦርነቱ ክፉኛ የደቀቁ አካባቢዎች ያለው የአገልግሎት አቅርቦት እጅጉን ውሱን ነው። የአሜሪካ ድምጿ ሄዘር መርዶክ ከዩክሬኗ ኢርፒን እንዲሁም ከካርኪቭ ዘገባውን ካጠናቀረው ያን ቦቻት የደረሰንን ዘገባዎች አሉላ ከበደ እንደሚከተል ያቀርበዋል።
ከጦርነቱ ሁለተኛው ወር ጋር የተገጣጠመውና የአብዛኛው ዩክሬናውያን እምነት በሆነው የኦርቶዶክስ ክርስቲያኖች የትንሳኤ በዓል ጦርነቱ ከተጀመረበት ጊዜ አንስቶ በየቀኑ በሚሳኤልና በሌሎች ከባድ መሳሪያዎች የምትደበደበው የአገሪቱ ሁለተኛ ከተማ ካርኪቭ ትላንትም የጥቃቱ ኢላማ ከመሆን አላመለጠችም። ሆኖም በርካታ የካርኪቭ ነዋሪዎች ግን በዚያች ሀገር ትልቅ ስፍራ ከሚሰጣቸው አውደ ዓመቶች አንዱ በሆነው የትንሳኤ በዓል አከባበር ላይ ለመሳተፍ ወደ አደባባይ ማቅናት ደፍረዋል።
እኔ ሰብአዊ ፍጡር ነኝ። ይሁንና እንደ እንስሳ ነበር ፍርሃት ያደረብኝ። ደግሞም ሃይማኖተኛ በመሆኔ በእግዚአብሔር መካለው፣ እሱ እንደሚጠብቀንም እናምናለን።
ከዋና ከተማይቱ ኪየቭ ወጣ ብለው በሚገኙት አካባቢዎች ያለው የአገልግሎቶች አቅርቦት ይዞታ የባሰ ነው። ምንም እንኳን ሩሲያ ፊቷን ወደ ምስራቃዊ ዩክሬን ብታዞርም አብዛኞቹ ከተሞችና መንደሮች ግን ሰው አልባ ወደ መሆን ተቃርበዋል። ይቺ የኢርፒን ከተማም የአሰቃቂ ጦርነቶች ማሳያ ሆናለች። ሌላዋ የአጎራባች ከተማ ደግሞ የሩሲያ ወታደሮች አካባቢውን በተቆጣጠሩበት ወቅት ሲቪሎችን መግደልና በጅምላ የተፈጸሙ ያስገድዶ መድፈር ጥቃቶችን ጨምሮ ዩክሬን ሩሲያን በጦር ወንጀል የከሰሰችባት ቡቻ የተባለችው ከተማ ናት። ጦርነቱ ተመልሶ ወደ አካባቢያቸው ሊመጣ እንደሚችል የሚናገሩት አሁንም እዚያው የሚገኙ ቤተሰቦች በጥንቃቄ ነው ባሉን ያከብሩ ያሉት።
ለትንሳኤ በዓል ወደ ቤታችን መሄድ ይቻለናል ብዬ አላሰብኩም ነበር። ጦርነቱ በተቀሰቀሰ በሁለተኛው ቀን የወጣ ነው። እናም ሩሲያውያን በቅርብ ርቀት ከተማይቱን ከበው ነበር። ከዚያም የሚሰማውን ዜና መከታተል ያዘን። ሁኔታው አሳሳቢ መሆኑንም ተረድተናል።
እናም በካርኬቭ ቤተሰቦች በከተማቸው ላይ ጥቃት ይስነዘር ይሆናል የሚል ስጋት እንዳላቸው ሲናገሩ፣ ካሉበት ስፍራ ተከበው የሚገኙ ሌሎች ደግሞ ሁኔታዎች የተሻለ ገጽታ ማሳየት ከመጀመራቸው በፊት ይበልጥ ይከፋሉ የሚል ግምት አላቸው።
Это не дай бог никому пережить. Это не дай бог.
It's terrifying. I hope God.
እጅግ አስፈሪ ነው። እግዚአብሔር ሁሉንም ሰው ከእነዚህ ክስተቶች ይጠብቃል ብዬ ተስፋ አደርጋለሁ። ማንም በዚህ መሰል ሁኔታ ውስጥ እንዲያልፍ አልመኝም። ቅዠት የመሰለ ነገር ነው።
ከትላንት በስቲያ ቅዳሜ በደቡባዊቱ የወደብ ከተማ ኦዴሳ ላይ በተፈጸመው ጥቃት አንድ የሶስት ወር ጨቅላ ሕፃንን ጨምሮ 8 ሰዎች መገደላቸውንና ሌሎች 18 ሰዎች ደግሞ መቁሰላቸውን የዩክሬን ባለስልጣናት ተናግረዋል። ሩሲያ ጦርነት የሚለውን አጠራር ከመጠቀም ይልቅ ልዩ ወታደራዊ ዘመቻ በሚል ስያሜ መጥራት በመረጠችው በዚህ ውጊያ ሰላማዊ ሰዎች የጥቃት ኢላማ ሆነዋል የሚለውን ታስተባብላለች። በዩክሬን እስካሁን ቁጥሩ ከ12 ሚሊዮን በላይ የሚሆን ሕዝብ ቀዬውን ጥሎ ለመሰደድ መገደዱንና 200 የሚደርሱ ሕፃናትን ጨምሮ 2500 ንጹሃን ዜጎች መገደላቸውን የተባበሩት መንግስታት ድርጅት ባለፈው ሳምንት ማስታወቁ ተዘግቧል።
ከዚሁ ከዩክሬን ጋር በተያያዘ ዘገባ ሳንወጣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም የመከላከያ ሚኒስትሩ ሎይድ ኦስቲን የዩክሬን ጉብኝታቸውን አጠናቀዋል። በዚህ ሳምንት ሌሎች የዩናይትድ ስቴትስ ዲፕሎማቶችም ተመልሰው ወደዚያው እንደሚያቀኑ ተመልክቷል። ዩናይትድ ስቴትስ ባለስልጣናት ዩክሬናውያን የሩሲያ ወረራ የሚመክቱበትን ተጨማሪ ወታደራዊ እርዳታዎች እንደሚሰጡ ቃል የገቡ ሲሆን ሌሎች ሀገሮችም የበኩላቸውን እንዲያደርጉ እያስተባበሩ ነው። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ ደረጀ ደስታ እንደሚከተል ያቀርባል።
የኦርቶዶክስ ክርስትና እምነት ተከታዮች ትናንት እሁድ በዩክሬን ዋና ከተማ ኪየቭ ውስጥ በተካሄደው የበዓል ስነ ስርዓት ላይ ተገኝተዋል። ይሁን እንጂ ሌላ ጊዜ በደስታ ይሞላ የነበረው ቀን ዛሬ በሩሲያ በሚሰነዘረው ያልተቋረጠ ጥቃት ደብዝዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአንቶኒ ብሊንከን እና የመከላከያ ሚኒስትሩን ሎይድ ኦስቲንን የኪየቭ ጉብኝት አስቀድመው ይፋ ያደረጉት የአገሪቱ ፕሬዝዳንት ቮሎዲሚር ዘለንስኪ ነበሩ። ቮሎዲሚር በሰጡት ጋዜጣዊ መግለጫ በጉብኝቱ ወቅት ስለሚነጋገሩባቸው ርዕሰ ጉዳዮችም ሲገልጹ ይህን ብለው ነበር።
We will be discussing the list of weapons we need and the time frame for delivery.
በምንፈልጋቸው የመሳሪያ አይነቶች ዝርዝር ላይ በሚደርሱበት ጊዜ እንነጋገራለን። እዚያ ላይ ግን አንድ ነገር ግልጽ ላድርግ። በዚህ ባሳለፍነው ሳምንት ውስጥ ያየናቸው ምልክቶች፣ የተወሰዱ እርምጃዎች፣ አፈጻጸሞችና አሃዞች በነገራችን ላይ ይህን የምናገረው በዩናይትድ ስቴትስ ለተሰጡ የጦር መሳሪያዎች ነው። ሁሉም ነገር ተሻሽሏል። ስለዚህ በጣም እናመሰግናለን። አሁንም በጉጉት እንጠብቃለን።
ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ጋር የዩክሬን ጉብኝታቸውን ካጠናቀቁ በኋላ ፖላንድ ላይ ጋዜጣዊ መግለጫ የሰጡት አንቶኒ ብሊንከን ሩሲያ በዩክሬን ላይ የጭካኔ ተግባሯን የቀጠለችበት ቢሆንም ዩክሬናውያን ጠንክረው ቆመዋል። ያንን ያደረጉ ያሉት እኛ በመላው ዓለም በሚባል መልኩ በማስተባበር በመነሰጠው ዳታ ነው ብለዋል። ከመከላከያ ሚኒስትሩ ሎይድ ጋር ሆነው ከዩክሬን ፕሬዝዳንት ዘለንስኪና ከሌሎች የዩክሬን ባለስልጣናት ጋር ለ3 ሰዓታት ያህል መነጋገራቸውንም ብሊንከን ተናግረዋል። የንግግሩ ዓላማ ዳታው ወደፊትም የሚቀጥል መሆኑን ለመግለጽና ይቀጥላል ተብሎ ለተገመተው ጦርነት ለአገራቸው ምን እንደምትፈልግ ለመረዳት መሆኑን ብሊንከን ገልጸዋል። ዩናይትድ ስቴትስ የጦርነት እንዲያበቃ የሚቻለውን ሁሉ እንደምታደርግም ብሊንከን ተናግረዋል። ፕሬዝዳንት ዘለንስኪ የደህንነት ሁኔታው ሲሻሻል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በጦርነት ውስጥ ያለችውን አገር እንዲጎበኙ በድጋሚ ጥሪያቸውን አሰምተዋል። ፕሬዝዳንት ባይደን ቀደም ሲል የተመረጡትና በስሎቮኪያ የዩናይትድ ስቴትስ አምባሳደር የሆኑትን ብሪጀት ብሪንከንን የዩክሬን አምባሳደር አድርገው በይፋ የሾሟቸው መሆኑን ተመልክቷል። በርካታ የአውሮፓ ህብረትና የኔቶ አባል አገራትም ዲፕሎማቶቻቸውን ወደ ኪየቭ መመለሳቸው ተነግሯል። ትናንት እሁድ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ የቀረቡት የዩክሬን የምክር ቤት አባል የቪየና ክራፍቸቭ አገራቸው ከዚህ ስብሰባ ምን ተስፋ እንደምታደርግ ሲገልጹ ይህን ብለዋል።
America is clearly, you know, the leader of free world and of course we
ዋነኛ ነገሮችን እንጠብቃለን። ይህም ከዩናይትድ ስቴትስ ከባድ መሳሪያዎችን በሩሲያ ላይ የምትጥለውን ማዕቀብና እንዲሁም የፋይናንስ እርዳታን እንሻለን።
የሩሲያ ወረራ ከተጀመረበት የመጀመሪያ ወቅት ጀምሮ ዩናይትድ ስቴትስ ለዩክሬን ወደ 3.4 ቢሊዮን ዶላር አዲስ የደህንነት እርዳታ ለመስጠት መወሰኗ ተነግሯል። ፕሬዚደንት ባይደን ወደ ስልጣን ከመጡ ወዲህ ዩናይትድ ስቴትስ ከ4.3 ቢሊዮን ዶላር በላይ ወታደራዊ እርዳታ ሰጥታለች። የዩክሬን ምክር ቤት አባል ክራፍቸቭ ጨምረው እንደገለጹት ከባድ የጦር መሳሪያዎቹ በጦርነት የወደሙ እንደ ማሪዮፖል ያሉ ከተሞችን ነጻ ለማውጣት ያስችላል። የከተሞቹ ነዋሪዎች ዘመዶቻቸውና ያካባቢዎችን ሰዎች አስክሬን በሰላም ያሳርፋሉ። ዛሬ ምንም ገንዘብ የሌላቸው በመሆኑ አስክሬኖቻቸውን በእጃቸው ተሸክመው በየጓሯቸው እየቀበሯቸው ነው ብለዋል። አንድ የዩናይትድ ስቴትስ ከፍተኛ የውጭ ጉዳይ ሚኒስትር ባለስልጣን ከ713 ሚሊዮን ዶላር በላይ ለወታደራዊ እርዳታ የግድ ለመመደብ አስበናል ያሉ ሲሆን ይህ ለዩክሬንና ለሌሎች 15 አጋር አገሮችና ተባባሪዎች የሚሰጠውን የገንዘብ እርዳታ ይጨምራል ብለዋል። ይህ በእንዲህ እንዳለ የሩሲያ የመከላከያ ሚኒስትር ትናንት እሁድ ባወጣው የቪዲዮ መልእክት በሌላ ምንጭ የተረጋገጠ ባይሆንም ከምድር የተተኮሰው ሚሳኤል ኢላማውን በትክክል መምታቱን አስታውቋል። ሩሲያ ጦርነቷን ልዩ ወታደራዊ ዘመቻ በሚል መጥራቷን ቀጥላለች። በሰላማዊ ሰዎች ላይ ጥቃት ማድረሷንም ታስተባብላለች። ከቸርኒቭ የሚወጣው የድሮን ምስል ግን የሚናገረው ከዚህ የተለየውን ነው። የወደሙትን ትላልቅ ህንጻዎችና የመኖሪያ ቤቶችን ያሳያል። የሩሲያ ወታደሮች በዚህ ወር መግቢያ ላይ አካባቢውን ለቀው ከወጡ በኋላ አካባቢውን የማጽዳት ሥራ እየተካሄደ ነው። የዩክሬንን ዋና ከተማ ለመያዝ የነበረው የክሬምሊን የመጀመሪያ ወረራ ግብ በአረንቋ ውስጥ ተይዞ እንደቀረ አልተነቃነቀም። በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራምም ላይ በኔቶ የአሜሪካ አምባሳደር ሌተናል ጀነራል ዳግላስ ሉቴ ይህ ለምን እንደሆነ ሲገልጹ እንዲህ ይላሉ።
Kyiv is beyond their means. They simply can't
Kyiv እነሱ ከሚሏት ውጪ ናት። ዝም ብለው ሊይዟት አይችሉም። የዘለንስኪን መንግስት መለወጥ አይሆንላቸውም። እንደሚመስለኝም እስካሁን ማድረግ የሚችሉትንና ማሳካት የሚፈልጉትን ነገር እየፈለጉ ይመስለኛል። ወደፊት በሂደት ሊያደርጉት ነው የሚፈልጉት። ፑቲን ምን ማድረግ እንደሚቻል ለማፈላለግ እየሞከሩ ነው። አጋጣሚዎችን እየተበቁ ሲሆን ያገኙትን ጥሩ አጋጣሚም ይጠቀሙበታል። በዚህ ወቅት ግን ብዙ ጥሩ ነገር የለም።
የካቶሊክ ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ትላንት እሁድ ቫቲካን ሲቲ ከሚገኘው የቤተክርስቲያኑ ሰገነት ላይ ሆነው ለክርስቲያኖች የተቀደሰ በሆነው በዚህ ቀን ጦርነቱ አብቅቶ በዩክሬን ሰላም እንዲሆን ጥሪያቸውን በድጋሚ አሰምተዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን በሞስኮ በሚገኘው ቅዱስ ካቴድራል የፋሲካን በዓል አክብረዋል። አገልግሎቱን የሰጠችው የሩሲያ ኦርቶዶክስ ቤተክርስቲያን ስትሆን የቤተክርስቲያኒቱ ዋና ፓትርያርክ የሩሲያውን የዩክሬን ወረራ በከፍተኛ ደረጃ እንደሚደግፉ ተሰምቷል። በኪየቭ ያለው ገጽታ ግን ከዚህ የተለየ ነው። በወርቅ በተሽቆጠቆጠው የቅዱስ ሚካኤል ገዳም ጦርነቱ እንዲያበቃ የተጸለየ ሲሆን አንዳንድ አማኞች አገልግሎት ሲያበቃ በአካባቢው የአየር ማስጠንቀቂያ ድምጽ መስማታቸውን ተናግረዋል።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገር በሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር የደሴል በደሴ ውስጥ የተካሄደ የጎዳና ላይ አፍጥር ያስቃኘናል። ላለፉት ሁለት አመታት በኮቪድ ወረርሽኝ ለመከላከል በሚል በወጡ ገደቦች ምክንያት በረመዳን ወር የእስልምና እምነት ተከታዮች በተገቢ መንገድ የአፍጥር ስነ ስርዓት አላካሄዱም ነበር። ዘንድሮ ግን በየአካባቢው የጎዳና ላይ አፍጥር ፕሮግራም እየተካሄደ ይገኛል። ከነዚህ አንዱ ባለፈው ሳምንት በደሴ ከተማ የተካሄደ ሲሆን መስፍን አራጌ ተከታትሎታል።
الله اكبر الله اكبر لا اله الا الله الله اكبر
ጀንድክ በሽል ባላለው የደሴ ከተማ ህዝባዊ መጅሊስ ሊቀመንበር ነኝ። እንኳን ሙስሊም አይደለም ሌላም የእምነት አምናቸው የእምነት ባልተቤቶች በአንድ ላይ ሆነን እንድንታይ ነበረ። አሁን ኢንሻአላህ ያሰብነው ተሳክቶልናል። እኛ እንደምታውቁት የሌሎች እምነት ወንድሞቻችን እዚህኛው ጋራ በቁጥር ላይ ተገኝተውልናል። ከዚህ የበለጠ ደስታ የሚደረግ ነገር የለምና በጣም ነው ደስ ያለኝ። እምነት ህዝብን አያለያይም፣ እምነት ያጠነክራል እንጂ አንዱን ያስደጋግፋል እንጂ አያለያይምና ባንድ ሆነን ለሀገራችን በሀገራችን አንድ የሚያደርግን ነገር ባንድ ሆነን ለሀገራችን መቆም አለብን። መበታተናችን ለሀገራችን አይጠቅማትም። አንድ መሆናችን ያምራል። ትንሽ ለባስም እናምራለን።
በደሴ ከተማ በዓላት ስናከብር ሙስሊም ክርስቲያን ሳንል በአንድ ላይ አባቶቻችንም ከነመምራ አካለ ወልድ ጀምሮ ያቆዩት ተምሳሌ ይሄን ስለሆነ አሁንም ቢሆን ይሄ የቆየ የነበረን አብሮነት አንድነት ለማስቀጠል ሁላችንም በተለይ ወጣቱ ክፍል የአባቶቻችንን ያቆዩትን አንድነት ማስቀጠል እንዳለብን ይስማኛል ማለት ነው። እንግዲህ በዛሬው ዕለት ይሄ ጎዳና ፈጠር የተደረገው በሙስሊም ህብረተሰብ በጣም አስተማሪና የሚያስደስት የወደቁትን ለማንሳት የደከሙትን የማንሳት ደካሞችን ለማስፈጠር ምንም ገንዘብ የሌላቸውን በየቤቱ እያነሱ ለመጠየቅ የሚያስችል አስተማሪ የጎዳና ፈጠር በመሆኑ በጣም አስተማሪ ሆኖ አግኝተነዋል። በጣም ደስ ብሎናል። በተግባር እያንዳንዳችን በዚህ በሚዲያ በአደባባይ እንዳደረግነው ሁሉ ልባዊ የሆነ ሰላምና ፍቅር የሚያመጣ በሀገራችን ላይ መልካም የሆነ ነገር ሁሉ ይያሰብ። ሰላም ከሌለ መቆም አይቻልም። ሰላም ከሌለ ማፍጠር አይቻልም። ሰላም ከሌለ መሰባሰብ አይቻልምና አባቶቻችን ያቆዩትን አንድነት ሙስሊም ክርስቲያን ሳይል ዘር ከጎስነት ተለይተን ይህን ተምሳሌት አብሮነት ይዘን እንድንቀጥል አደራ ለማለት አመሰግናለሁ።
ሰሚአላሁ ሊመን ሐሚደ።
እሽ መስፍን ጌታውን ባላለሁ መካነ ኢየሱስ ቤተክርስቲያን ነኝ። ዛሬ በዚህ ፕሮግራም በመገኘቴ ታላቅ ደስታ ተሰምቶኛል። ክርስቶስም ያስተማረን ፍቅር ነው። ዛሬ በደሴ ከተማ ያየሁት ፍቅር ነው። በዚህ የፍቅር ፕሮግራም በጣም ተደስቻለሁ። ለመላው ሙስሊሞች ረመዳን ከሪም ማለት እፈልጋለሁ። በዚህ ፍቅር በዚህ መተሳሰብ እስከ መጨረሻ የምንዘልቅ አላህ ያርገን።
በማቴዎስ ፊሊጶስ የደሴ ካቶሊክ ቤተክርስቲያን ኮሚሽን አሁንም ይሄ ትልቅ ስለ አንድነት ትልቅ ድባብ ፈጥሯል ብዬ አምናለሁ። እንግዲህ አንድነትን አላህ ፈጣሪ የሚወድ ነው። ይሄንን ፕሮግራም እንዲያዘጋጃችሁ በተለይም በረመዳንም በአብይ ጾም ላይም ሁላችን የምንጾመው ጾም ስለ አንድነት፣ ስለ አብሮነት፣ ስለ ፍቅር፣ ስለ ሰላም በየቦታ ምንሰብክበት ምንኖርበት መሆን አይስፈልጋልና እነተም ይሄ አንድነት እንዲቀጥል ሁላችንም በየእምነታችን መጸለይ ያስፈልገናል፣ ዱዓ ማድረግ ያስፈልገናል።
ስሜ ኢማም አህመድ እንድሪስ ይባላል። የደሴ ከተማ ሙስሊም ወጣቶች ሰብሳቢ እንዲሁም ደግሞ ለዚህ ፕሮግራም ዋና ተቆጣጣሪ ነኝ። እንግዲህ ያው ይሄን ፕሮግራም ስናዘጋጅ የደሴ ከተማ ማህበረሰብ ሙስሊሙም ክርስቲያኑም ተበደረሰበት ሰባዊ ቁሳዊ ጉዳት ያንን እንደ ማገገሚያነት ወይም ደግሞ የደረሰበትን የሳይኮሎጂካሊ ጉዳት እንዲለቀው ታስቦ የተዘጋጀ የጎዳና ላይ የኢፍጣር ፕሮግራም ነው። ይህ የጎዳና ላይ የኢፍጣር ፕሮግራም በሰባዊነት የተደረገ የአንድነት የፍቅር የምክክር ፕሮግራም ነው። እንደምታዩቸው ክርስትና እምነት ተከታዮች ተገኝተዋል በቦታው። ሌሎችም እንደዚሁም ወጣቶችም በስራ ያገዙ ነው። እዚህ ፕሮግራም ላይ የገሌ የገሌ ሳይባል ሁሉም እየተሳተፈበት ያለ ትልቅ ፕሮግራም ነው።
ሰሜ ሂሩት ምረት ይባላል። እዚህ ደሴ ነኝ። እና
ዛሬ በምን ምክንያት ነው
የመጣው? ጓደኛዬ አፍጠር ታከብር መጣ ሳለ ከባብር መጥቺ ነው።
አንቺ ክርስትና እምነት ተከታይ?
አዎ እኔ ኦርቶዶክስ ነኝ።
እምነት እና ጓደኝነትን እንዴት ነው ያጣመርሽው?
እምነትና ጓደኝነት እምነት የግሌ ራስ እንትን ነው፣ ጓደኝነት ደግሞ ሌላ ነው። እና ስለማይገናኝ ያው ወሎም ስለሆነ ወሎ ደግሞ የፍቅር ሀገር የመቻቻል አብሮነት ሀገር ስለሆነ ያው ሁለቱን አጣምረን አባቶቻችን እንዳስተማሩ ከአባቶቻችን የወረስነው ነው አብሮ መከባበር መቻቻል ስለሆነ ያው አዲስ አይደለም።
የክርስትና እምነት ተከታይ ከሆነች ጓደኛሽ ጋር ነው ወደዚህ የመጣሽው? ይሄንን ለማድረግ ያነሳሳሽ ምክንያት ምንድን ነው?
ያው ወሎ ነው ምንም አይገርምም። ለሌሎቹ ብርቅ ሊሆን ይችላል እንጂ እኛ ጋር አብረን ተቻችለን ቤትም አብረን እናፈጥረው ልጅዜ እንደዚሁ ነው። ያው እምነትና ጓደኝነት እኛ ጋር እንደዚህ ነው የሚሄደው ባህላችን ስለሆነ ማለት ነው።
አላሁ አክበር።
ኢትዮጵያ የእስላሙም የክርስቲያኑም የብዙሃን ሀገር ናት። ከገባን በተለይ ደግሞ ወሎ ውስጥ እንደዚህ አብረን የተለመደው ሁልጊዜም ነው። እንዳልከው አሁን እንደተፈጠሩት ልዩነታችን ማስተማሪያ ቢሆን ብለን እናስባለን። ይሄ አፍጥር እስላም ክርስቲያኑ ያዘጋጀው ሁሉ የሙስሊም ማህበረሰብ ብቻ አይደለም። አለ መምጣቱን አትይ ዛሬ ከዝግጅቱ ጀምሮ የክርስቲያኑ ማህበረሰብ ለሲያግዘን የነበረው ያው ሁሉም ነገር አለ። ግን ሁሉም ኢትዮጵያውያን ከዚህ ተምሮ አንድ ብንሆን ደስ ይላል።
ጓደኛሽ በ አፍጥር ፕሮግራም ላይ ከመሳተፍ ባለፈ በረመዳን ጾም ወቅት አስፈላጊውን ድጋፍ ታደርግልሻለች። በሷ የጾም ወቅትስ አሁን በአጋጣሚ የሁለቱም ጾም ተደራርቧልና በምን ታግዣታለች?
ያው እኔ ደግሞ አብረን በማጣጣም ይባል አብረን ስለምጾም ያው አብረን እናፈጥረው። እሷ ሰዓት ላይ ትበላለች፣ እኔ ማታን ሰዓት እበላለሁ። ግን አንድ ጋር ስለሆነ ምን እንዳካባቢ ስለሆነ የምኖረው አብረንም እናፈጥረው። እንግዲህ ያ በጸሎት ወደዋን እንተጋገዛለን ከሁሉ በበለጠው ብለን
ሀገራችን ኢትዮጵያን ሰላም ያድርግልን፣ ህዝቦቿን ከክፉ ነገር ከረሃብ ከስደት ከመከራ ይጠብቅልን እላለሁ። አንድ አድርገን እንደ ድሮ እንደ አባቶቻችን አንድ እንሁን።
ለኢትዮጵያ ሀገራችን ሰላም ያምጣልን፣ የካለብን ችግር ነጻ ፈጣሪ ያውጣን፣ ራመት ይውረድላለሁ።
ኢትዮጵያዊቷ አትሌት ያለም ዘርፍ የኋላው በመጀመሪያ የማራቶን ውድድሯ በሃምቡርግ አዲስ ታሪክ ሰርታለች። በሌላ በኩል የትውልደ ኬንያዊቷን የባህሬን አትሌት በመግደል የተጠረጠረ ኢትዮጵያዊ አትሌት በፖሊስ በመፈለግ ላይ ነው። እነዚህ በምሽቱ የስፖርት ዝግጅታችን የተካተቱ ወሬዎች ናቸው። ኬኔዲ አባተን ያዘጋጀው።
ኢትዮጵያዊቷ ያለም ዘርፍ የኋላው በመጀመሪያ የማራቶን ውድድሯ በሃምቡርግ ታሪክ ሰርታለች። የ22 ዓመቷ ወጣት አትሌት ትናንት እሁድ ዕለት በጀርመን ሃምቡርግ በተካሄደው ሃስፓ ማራቶን 9 ደቂቃ በሚጠጋ ልዩነት ስታሸንፍ በዚህም የኢትዮጵያንና የስፍራውን ክብረ ወሰን ሰብራለች። በየካቲት ወር በካስቴሎን የ10 ኪሎ ሜትር ውድድር 29 ከ14 በመግባት የዓለምን ክብረ ወሰን የሰበረች ሲሆን የግማሽ ማራቶንንም 1 ከ03 ከ51 በማጠናቀቅ የርቀቱን ምርጥ ሰዓት በስሙ ያስመዘገበችው የኋላው በትናንትናው የመጀመሪያ የማራቶን ውድድሯም ሌላ ታሪክ መጻፍ ችላለች። በሃምቡርግ የተካሄደውን ይህን ውድድር 2:17 ከ23 በሆነ ሰዓት በማሸነፍ በሴቶች የመጀመሪያ የማራቶን ተሳትፎ ከዚህ ቀደም በፓውላ ራድክሊፍ በ2:18 ከ56 የተያዘውን ፈጣን ሰዓት ማሻሻል ችላለች። አትሌት የኋላው ውድድሩን የጨረሰችበት ሰዓት በሴቶች ማራቶን የዓለም 6ኛው ፈጣን አቶንም ተመስግቧል። በማራቶን የመጀመሪያው ውድድራቸውን ያደረጉት ሌሎቹ ኢትዮጵያውያን ፍቅርተ ወረታና ቦኔ ቸሉኬ 2:26 ከ15 እና 2:26 ከ23 በሆነ ሰዓት ሁለተኛና ሶስተኛ ወጥተዋል። በወንዶች ውድድር ደግሞ ኬንያዊው ሳይብሪያን ኮቱት በ2:04 ከ47 በመግባት የኡጋንዳውን ስቴፈን ኪሳን በአንድ ሰከንድ ብቻ በመቅደም ባለድል ሆኗል። ኢትዮጵያዊው ወርቅነት አደሰ 2:05 ከ07 በሆነ ሰዓት ሶስተኛ ሲሆን በውድድሩ ከአንድ እስከ አራት የወጡ አትሌቶች የስፍራውን ክብረ ወሰን አሻሽለዋል። በማድሪድ ማራቶን ደግሞ በሴቶች ኢትዮጵያውያኑ ስራነሽ ይርጋ፣ መሰረት አበባየውና ካሱ ቢታው የስፍራውን ክብረ ወሰን ጭምር በማሻሻል ከአንድ እስከ ሶስት ሲወጡ በወንዶቹ ኢትዮጵያውያኑ አብደላ ጎዳናና ዘውዱ ኃይሉ አንደኛና ሶስተኛ ወጥተዋል። ኡጋንዳዊው ጂኦፍሪ ኩሱሮ ደግሞ ሁለተኛ ደረጃን ይዞ ጨርሷል። ትውልደ ኬንያዊቷን የባህሬን አትሌት በመግደል የተጠረጠረ ኢትዮጵያዊ አትሌት በፖሊስ በመፈለግ ላይ
ላይ ነው። ትውልደ ኬንያዊቷና ለባህሬን የምትሮጠው አትሌት ዳማሪስ ሙቲ ሙቱዋ በምዕራብ ኬንያ ሞታ መገኘቷንና የሯጯ ኢትዮጵያዊ ፍቅረኛ በግድያዋ ተጠርጣሪ መሆኑን ፖሊስ ባለፈው ማክሰኞ አስታውቋል። የአትሌት ዳማሪስ ሙቱዋ ግድያ የሀገሯ ልጅ የሆነችው አግነስ ቲሮፕ የተባለች ሌላ አትሌት በጥቅምት ወር በዚያው በምዕራብ ኬንያ በሚገኝ ከተማ በቤቷ ውስጥ በስለት ተወግታ ተገድላ ከተገኘች በኋላ ሁለተኛው የአትሌት ግድያ ነው። የኬንያና የባህሬን ዜግነት ያላት የ28 ዓመቷ ሙቱዋ አስከሬን በኢተን በሚገኘው መኖሪያ ቤቷ ውስጥ በስብሶ መገኘቱን የከተማዋ ፖሊስ አዛዥ ቶም ማኮሪ መናገራቸውን ሮይተርስ ዘግቧል። ፖሊስ ግድያውን ፈጽሟል የተባለውን ኢትዮጵያዊውን የሙቱዋ ፍቅረኛ እስክንድር ኃይለ ማርያምን በማፈላለግ ላይ ቢሆንም በተመሳሳይ ተቋም ስልጠና ላይ የነበረው አትሌቱ ከኬንያ መሰደዱን ገልጿል። ተጠርጣሪው አብሮት ሲሰለጥን የነበረ አንድ ጓደኛው ጋር ደውሎ የሴት ጓደኛውን መግደሉን እንዲሁም አስከሬኗ እቤት ውስጥ መሆኑን ነግሮታል ሲሉም የከተማዋ ፖሊስ አዛዥ ማኮሪ መናገራቸው በሮይተርስ ዘገባ ላይ ተጠቅሷል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ሙቱዋ ግድያ የተሰማውን ሐዘን ገልጿል። በኬንያ ሁለት ተከታታይ የአትሌት ግድያዎች የተፈጸሙበት ኢተን የረጅም ርቀት ሯጮች የሚሰለጥኑበት ታዋቂ ስፍራ ነው። ለቀጣዩ የአፍሪካ ዋንጫ ማጣሪያ ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር ተደልድላለች። በአይቮሪ ኮስት አስተናጋጅነት ለሚደረገው የ2023 የአፍሪካ ዋንጫ ማጣሪያ የምድብ ድልድል ባለፈው ማክሰኞ ምሽት የወጣ ሲሆን ኢትዮጵያም የምድብ ተጋጣሚዎቿን ለይታለች። በዚህም መሰረት በምድብ 4 ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር መደልደሏ የታወቀ ሲሆን የማጣሪያ ጨዋታዎች ከግንቦት ጀምሮ እንደሚደረጉ ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ ያመለክታል። በቅርቡ በተካሄደው የካሜሩኑ የአፍሪካ ዋንጫ የተሳተፈችው ኢትዮጵያ ከምድቧ 1 ነጥብ ብቻ ይዛ ወደ ቀጣዩ ዙር ሳታልፍ በጊዜ መሰናበቷ ይታወሳል። ፓሪስ ሴንት ጀርሜን 4 ጨዋታዎች እየቀሩት 10ኛ የፈረንሳይ ሊግ 1 ዋንጫውን ማሸነፉን አረጋግጧል። በትናንቱ ጨዋታ PSG 1 ተጫዋቹን በቀይ ካርድ ካጣው ሌንስ ጋር 1 እኩል በሆነ ውጤት ነጥብ ተጋርቶ ቢወጣም 4 ጨዋታ እየቀረው በ78 ነጥብ ከተከታዩ ማርሴይ ጋር ያለውን የነጥብ ልዩነት 16 በማድረስ PSG የውድድር አመቱ ባለድል መሆን ችሏል። ሞሪሲዮ ፖቼቲኖ በአሰልጣኝነት ታሪኩ የሊግ ዋንጫ ሲያሸንፍ የአሁኑ የመጀመሪያው ነው። ይሁን እንጂ ክለቡ ከአውሮፓ ቻምፒየንስ ሊግ በማድሪድ በጊዜ መሰናበቱ ያስቆጣቸው ደጋፊዎቹ ቁጣቸውን ለመግለጽ የትናንቱ ጨዋታ ከመጠናቀቁ ከ15 ደቂቃ በፊት ጀምሮ ከስታዲየም በመውጣት ከተጫዋቾቹ ተለይተው ደስታቸውን ያጣጣሙት ከስታዲየሙ ውጪ ነው። ፖቼቲኖ ከጨዋታው በኋላ በሰጡት አስተያየት ከደጋፊዎች ጋር አስቸጋሪ ጊዜ እያሳለፍን ነው። ይህ ሁኔታ እንደሚሻሻል ተስፋ እናደርጋለን። በዲሞክራሲ ውስጥ እንደመሆናችን ሁሉንም ተቃውሞዎችን ቀበላለን፣ ነገር ግን ለዚህ ድል አክብሮት ማሳየት አለብን ብሏል። ተጫዋቾቹም በደጋፊዎቹ ድርጊት መከፋታቸውን ገልጸዋል። ታላላቅ የአውሮፓ ሊጎች በመጠናቀቅ ላይ በሚገኙበት በአሁኑ ሰዓት አንዳንዶቹ አጓጊ ሆነው ሲቀጥሉ PSG በመከተል ማድሪድም የስፔን ላሊጋም የተወሰኑ ጨዋታዎች እየቀሩት በድል ለመዝጋት 1 ነጥብ ብቻ ይፈልጋል። በውጤት ቀውስ ውስጥ የሚገኘው ማንቸስተር ዩናይትድ የአያክሱ አለቃ ኤሪክ ቴን ሃግን ቀጣይ አሰልጣኙ ለማድረግ ተስማምቷል። የአደባባይ ሚስጥር ሆኖ የቆየው የኤሪክ ቴን ሃግና የዩናይትድ ጋብቻ ባለፈው ሳምንት ይፋ ሆኗል። በፕሪሚየር ሊጉ በጣም ውድ የሆነውን ስብስብ የያዘው ማንቸስተር ዩናይትድ ለአምስት ዓመታት በሊጉ ያጣውን ክብር ለማስመለስ በአዲሱ አሰልጣኝ ላይ ተስፋውን አድርጓል። እስከ ውድድር አመቱ መጨረሻ አያክስን መርቶ በቀጣዩ የውድድር አመት ዩናይትድን የሚረከበው ኤሪክ ቴን ሃግ በአውሮፓ ከሚገኙ ተራማጅ አሰልጣኞች መካከል የሚጠቀስ ነው። በዚህ የውድድር አመት መጨረሻ ላይ ከጊዜያዊ አሰልጣኙ ራልፍ ራኒክ ዩናይትድን በ3 አመት ኮንትራት ለመምራት የሚረከበው ሃግ ኮንትራቱ ለተጨማሪ 1 አመት ሊራዘም እንደሚችልም ተስማምቷል። ሃግ ከስምምነቱ በኋላ የማንቸስተር ዩናይትድ አሰልጣኝ መሆን ትልቅ ክብር ነው። ቀጣዩን ፈተና በጉጉት በመጠባበቅ ላይ ነኝ ማለቱን የክለቡ ድረገጽ አስነብቧል። በመጨረሻም ጃፓን ከዩክሬን ወረራ በኋላ ከሩሲያ ጋር ሊደረጉ የነበሩ 3 የባህል ስፖርት ቱነቶችን ሰርዛለች። በዩክሬን ላይ ተፈጽሟል በተባለው ወረራ ምክንያት ሩሲያ በስፖርቱ ዓለም እየደረሰባት ያለው መገለል አሁንም የቀጠለ ሲሆን የጃፓን መንግስት የገንዘብ ድጋፍ ባለማድረጉ ሩሲያ ውስጥ ይካሄዱ የነበሩ 3 የባህል ስፖርት ቱነቶች መሰረዛቸውን የጃፓን ስፖርት ማህበር አስታውቋል። የጃፓን ቴሌቪዥን NHK እንደዘገበው የሩሲያ ተማሪዎች በጃፓን እንዲሁም የጃፓኖቹ በሩሲያ ሊከታተሏቸው የነበሩ 3 ዙር የጁዶና የቦክስ ስልጠናዎች መንግስት ለስፖርቱ የሚያስፈልገውንና የተለመደውን ገንዘብ መመደብ ባለመፈለጉ ምክንያት ተሰርዘዋል። ሩሲያ በቤላሩስ በመታገዝ ዩክሬንን ወራለች ከተባለ በኋላ የዓለም አቀፉ ኦሎምፒክ ኮሚቴ የሩሲያና የቤላሩስ አትሌቶችና ባለስልጣናት ከስፖርታዊ ውድድሮች እንዲታገዱ ምክረ ሐሳብ ማቅረቡና ይህን ተከትሎም እርምጃዎች እየተወሰዱ መሆኑ ይታወቃል። ከሁለት ሳምንታት በፊት የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ ሩሲያ ፈጸመች ባሉት የጦር ወንጀሎች ምክንያት ተጨማሪ ማዕቀቦችን ተግባራዊ ለማድረግ ማቀዳቸውን መግለጻቸው ይታወሳል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ ያመሸነው በማቀናበር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ @voa አማሃሪክ በማለት ማድረስ አትርሱ። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ፕሮግራሞች እስከምንመለስ ሰላም ደናደሩ።